ምስራች ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወርልድ ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። እንደምን አመሻችሁ በጌታ የተወደዳችሁ ክብራን አድማጮች። እግዚአብሔር አምላካችን ባለፉት ቀናት እኔንም እናንተንም በእያላችሁበት ስፍራ በቃሉ ማድ ዙሪያ ሰብስቦ ያስተማረን እየመገበን ድንቅና ታላላቅ ሥራዎቹን እነሆ ምስጢር የሆኑብንን ቆቅልሽ የሆኑብንን ነገሮች ሁሉ እየፈታ እየገላለጠልን ሲያስተምረን ቆይቶ ለዚህች ቀን ደርሰናል። እግዚአብሔር በእውነት ታላቅ ነው። ስንወጣ ይደግፈናል፣ ስንገባም እንዲሁ ይመራናል። እግዚአብሔር አምላካችን በቀኝና በግራ ቅዱሳን መላእክቶቹን ስለኔና ስለናንተ አሰልፎ በሁሉ ነገር ተጠንቅቆልናል። እግዚአብሔር ይክበር ይመስገን። በዛሬው ምሽት ክፍለ ጊዜ ጥናታችን እንግዲህ ወገኖች ባለፈው ምሽት ክፍለ ጊዜ ጀምረነው የነበርነውን የምዕራፍ 16 ትምህርት እንቀጥልና እንጨርሳለን። በሚኖረን ክፍለ ጊዜ ሁሉ እግዚአብሔር በጌታ መንፈስ ቅዱስ አስተማሪነት እየመራን አብረን እንቆያለን። እስቲ ዝማሬ እናስቀድም።
ናቀው ፍናክሩ ከሳብኝ ጀምሮ ያደረከኝ ለታ አላቀም ተቆጥሮ ጌታ ያንተን ፍራ በምን ቋንቋ ልግለት ማለት መቸለው ይሄና ኢየሱስ ተባረክ ማለት መቸለው ይሄና አምላኬ ተባረክ ክሊ መልካም ነገር ናርክሊ ድንቅ ነገር ናርክሊ መልካም ነገር እስኪን ረዳህ ከትቢያ ነሳህ አልችለምን ስልቆትሮ ውለታ በሳብ አልችለምን ስልቆትሮ ውለታ በሳብ ዘንም ሲያጠቃኝ ከጎኔ ቆመሃል መጽናናቴነ ኢየሱስ አበርትተኸኛል መጽናናቴነ ኢየሱስ አበርትተኸኛል ኦ ተመስገን ኦ ተመስገን ስላረክልኝ ድንቅ ነገር ስላረክልኝ መልካም ነገር ናርክሊ ድንቅ ነገር ናርክሊ መልካም ነገር ምስኪኑን ረዳኸኝ ከትቢያ ነሳኸኝ አልችልም እኔስ ልቆጥሮ ውለታ በሳብኝ አልችልም እኔስ ልቆጥሮ ውለታ በሳብኝ
ንጸል ጌታ ኢየሱስ ክርስቶስ እናመሰግናለን። አቤቱ መድኃኒታችን ሆይ በዚህ ሰዓት ደግሞ በመካከላችን ተገኝ። ጌታ ሆይ ቃልህን ስንማርሳለ ባክ መንፈስ ቅዱስን ልከ አጽናኝ ሆነውን ጌታዬ ሆይ መንፈስ ቅዱስን በመካከላችን አድርገ አንተ እንድትናገረን እንድታስተምረን እንድታጽናናን እንድታበረታታን እንለምናሃለን። እግዚአብሔር ወይ ለኑሯችን የሚበጀው ነገር ሁሉ ባንተ እጅ ነው ያለው። የኑሯችን መጀመሪያና መጨረሻውን ባንተ እጅ ነው ያለው። እግዚአብሔር ወይ ፍጻሜውንም ደግሞ እንደ ጅማሬው ታሳምርልን ዘንድ እንጸልያለን። በመድኃኒታችንና በጌታችን በኢየሱስ ክርስቶስ ስም ስትል ስማን፣ አሜን። አድማጮች በትላንትናው ምሽት ክፍለ ጊዜ ጥናታችን ኢየሱስ ክርስቶስ በሰገነት ባለው ክፍል ውስጥ ለደቀ መዛሙርቱ እሱ ወደ ሰማይ በሚያርግበት ጊዜ ኋላ መንፈስ ቅዱስን አጽናኙን እንደሚልክላቸው እየነገራቸውና ያበረታታቸው እንደነበር ተመልክተናል። በዛሬው ምሽት ክፍለ ጊዜያችን ደግሞ የዛኑ ቀጣይ ክፍል ካቆምንበት ስፍራ እንጀምራለን። እስቲ መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና ዮሐንስ ወንጌል ምዕራፍ 16 ቁጥር 12 አውጡ። የዮሐንስ ወንጌል ምዕራፍ 16 ቁጥር 12 አድማጮች ዛሬ በዓለም በሚሰጥ አገልግሎት መንፈስ ቅዱስ ዓለምን በሶስት ምክንያቶች ይወክሳል። አስተዋላችሁ? ዛሬ በዓለም በሚሰጥ አገልግሎት መንፈስ ቅዱስ ዓለምን በሶስት ምክንያቶች ነው የሚወክሰው ወይም ደግሞ የሚያሳምነው። ይሁን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ነው። ሶስቱ ነጥቦች ያዟቸው። ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወክሳል። ያ ኃጢአት ምን ማለት እንደሆነ ጌታ ያስረዳል። ስለ ኃጢአት በኔ ስለማያምኑ ነው። በዓለም ውስጥ ከኃጢአት ሁሉ የሚበልጥ ኃጢአት የቱ ነው? ሰውን መግደል ነውን? አይደለም። በዚህ ዘመን ከሁሉ የባሱ ኃጢአተኞች እነማን ናቸው? አንዳንድ ከብድ የማይሻሉ ግለሰቦች አይተን የለምን? እብደት ያጠቃቸው ግለሰቦች በየዘመኑ ነበሩ። ከነዚህም እንደ ሂትለር፣ ስታሊንና ካርል ማርክስ ያሉትን መጥቀስ ይቻላል። ይሁን እንጂ ዛሬ ከሁሉ የባሰ ኃጢአተኛ ማን ነው? ዛሬ ከሁሉ የባሳችሁ ኃጢአተኞች እናንተ ልትሆኑ እንደምትችሉ እነግራችኋለሁ። ወይንም ደግሞ በሌላ አነጋገር ሁላችንም ወገኖቼ ኃጢአተኞች ነን። ጌታ ኢየሱስ ክርስቶስን ተቀብላችኋልን? እያንዳንዱ ሰው በግሉ ማድረግ የሚገባው ውሳኔ ነው። ማንም ቢሆን ዛሬ በኢየሱስ ማመንን እምቢ ካለ በእግዚአብሔር ፊት ከሁሉ የባሰ ኃጢአተኛ ነው። እንግዲህ መልሱ ይህ ነው። ኢየሱስ የተናገረውን ቃል አስተውሉ። እኔ መጥቼ ባልነገርኳቸውስ ኃጢአት ባልሆነባቸውም ነበር ይላል። አሁን ግን ለኃጢአታቸው ምክንያት የላቸውም። ዮሐንስ ምዕራፍ 5 ቁጥር 22ን ተመልከቱ። ወንጌልን የሰማ ሁሉ ኢየሱስ ክርስቶስን በሚመለከት ስላደረገው ውሳኔ ተጠያቂ ነው። ኢየሱስ ክርስቶስን አለመቀበል ወዳጆቼ ታላቁ ኃጢአት ነው። በሁለተኛ ደረጃ ዓለምን ስለ ጽድቅ ይወክሳል መንፈስ ቅዱስ። አስተዋላችሁ? በሁለተኛ ደረጃ ዓለምን ስለ ጽድቅ መንፈስ ቅዱስ ይወክሳል። ኢየሱስ ክርስቶስ ስለ በደላችን አልፎ ተሰጠ፣ እኛን ለማጽደቅም ተነሳ። ሮሜ ምዕራፍ 4 ቁጥር 25ን ልብ ይሏል። ሮሜ 4 ቁጥር 25 እዚህ ላይ ማድረግ የሚገባውን ተግባሩን ስለፈጸመ ወደ አብ ተመለሰ፣ በመስቀል ላይ የሞትን ፍርድ ሞተ፣ የኔና የእናንተን ኃጢአት ተሸክሞ ሞተ፣ ስለ በደላችን አልፎ ተሰጠ፣ እኛን ለማጽደቅ ግን ተነሳ። እግዚአብሔር እርሱን ያስነሳው እኔና እናንተ የኃጢአት ይቅርታ እንድናገኝ ብቻ አይደለም፣ የእርሱ ጽድቅ የኛ ሆኖ እንዲቆጠርልንም ነው። እግዚአብሔር ይመስገን። ለእኔና ለእናንተ ወገኖቼ ሆይ ይህ ጽድቅ ስለሚያስፈልገን መነሳቱ በጣም አስፈላጊ ነበረ። እኛ ይቅርታ ከተደረገላቸው ወንጀለኞች የማንበልጥ ከሆነ በእግዚአብሔር ፊት ለመቆም አንችልም። ክርስቶስ የራሱን ጽድቅ ሰጥቶናል። ሐዋርያው ጳውሎስ የጻፈው ስለዚህ ጽድቅ ነው። ክርስቶስንም አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በርሱ እገኝ ዘንድ ይላል ሐዋርያው ጳውሎስ በፊልጵስዩስ መልእክቱ በምዕራፍ 3 ከቁጥር 8 እስከ 9። ፊልጵስዩስ 3 ከቁጥር 8 እስከ 9 ያለውን ስፍራ ይመለከቷል። ኃጢአታችንን ደምስሶ ዝም አይልም ጌታ፣ ነገር ግን የክርስቶስ ጽድቅን ይጨምርልናል። በእግዚአብሔር ፊት ለመቆም በክርስቶስ ውስጥ መገኘት አለብን። እርሱ ጽድቃችን ነው። በሰማይ ከኢየሱስ ጋር እኩል መብት ይኖረናል፣ ወይም ጨርሶ መብት የለንም። በሦስተኛ ደረጃ ዓለምን ስለ ፍርድ ይወክሳል። አስተዋላችሁ? መንፈስ ቅዱስ በሦስተኛ ደረጃ ዓለምን ስለ ፍርድ ይወክሳል። ይህን ሲል ፍርድ የሚመጣበት ቀን አለ ማለቱ ነበር። በዚህ ቁጥር ስለዚያ ቀን አልተናገርም። ስለ ፍርድ የዚህ ዓለም ገዢ ስለተፈረደበት ነው። የዚህ ዓለም ገዢ የሆነው ሰይጣን ፍርዱን ተቀብሏል። በተፈረደበት ዓለም ውስጥ መኖራችንን ማመን ለብዙ ሰዎች በጣም ይከብዳል። አንዳንድ ሰዎች አሁን በመርመራ ላይ የሚገኙ ይመስላችኋል። ወንድሞቼ በመርመራ ላይ አይደላችሁ። እግዚአብሔር የተፈረደባችሁ ኃጢአተኞች መሆናችሁን አውጇል። የኃጢአት ደሞዝ ሞት ነውና፣ የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው ይላል ሮሜ 6 ቁጥር 23። በተፈረደበት ዓለም እንኖራለን። የሞት ቅጣቱን ሰምቶ የሚገደልበትን ቀን የሚጠብቅ እስረኛን መስላለን። የሁላችንም ፍርድ የሞት ቅጣት ነው። ምክንያቱም ጽድቃችን በእግዚአብሔር ፊት እንደ መርገም ጨርቅ ነውና፣ ይህም በመሆኑ ሐፍረት ብቻ አይሰማንም፣ ግን ኃጢአታችን ምን ያህል ታላቅ እንደሆነ እንገነዘባለን። ሐዋርያው ጳውሎስ ስለሚመጣው ፍርድ ከሽማግሌው ፊልክስ ጋር ተነጋግሮ እንደነበረ አስታውሱ። ይህም ፊልክስን አስደነገጠው። ዛሬም ብዙ ሰዎች ስለ ፍርድ መስማት አይወዱም፣ በጣም ይቃወሙታል። ይህ የተፈረደበት ዓለም ስለ እግዚአብሔር የሚጠላው ብዙ ነገር አለ። ለምሳሌ ሁሉን ቻይ መሆኑ፣ ዓለሙ የርሱ መሆኑንና ዓለም በርሱ ቁጥጥር ስር መሆኗን አይወዱም። ሰው ሞት የተፈረደበት መሆኑንና እግዚአብሔር ደግሞ በጸጋው ብቻ የሚያድን አምላክ መሆኑን አይወዱም። መንፈስ ቅዱስ ዛሬም ዓለምን የሚወክሰው ስለ እነዚህ ሦስት ጉዳዮች ነው። እስቲ ቅድም ወዳልኳችሁ ጥቅስ እንሂድ። ቁጥር 12 እስከ 14 ያለውን ስፍራ ተመልከቱ። ከቁጥር 12 እስከ 14 የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይነግርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋል ይላል። ሁሉንም ነገር አናውቅም። በጸጋውና እርሱን በማወቅ ማደግ ይገባናል። ይህን እንዴት እናደርጋለን? መጽሐፍ ቅዱስን ማንበብ ብቻ በቂ መልስ አይሆንም። ቃሉን ስናነብ መንፈስ ቅዱስ መምህራችን መሆን ይኖርበታል። የእግዚአብሔር መንፈስ የእውነት መንፈስ ነው። እርሱ ወደ እውነት ሁሉ ይመራችኋል። ጌታ ይመራችኋል። በሰጠው ተስፋ መሠረት ሐዋርያትን መራ። ይህን እውነት የምናገኘው በመልእክቶች ውስጥ ነው። የእግዚአብሔር መንፈስ ወደ እነዚያ ሰዎች የመጣው በባለ አምሳ ዕለት ነበር። ከዚህ በኋላ ሳይለያቸው በስብከታቸውና በጻፉት መልእክት ሁሉ መራቸው። ይህም በሐዋርያት ሕይወት እንዴት እንደ ተፈጸመ ማንበብ እንችላለን። የመንፈስ ቅዱስ አገልግሎት ጌታ ኢየሱስ ክርስቶስ ያስተማረውን ከፍጻሜ ማድረስ ነው። መልእክቶቹ ጌታ ኢየሱስን ከፍ ከፍ አድርገው እርሱ የቤተ ክርስቲያን ራስ እንደሆነ ያውጃሉ። መንግሥቱን ለማቋቋም ዳግመኛ እንደሚመጣ ይናገራሉ። መልእክቶች የኢየሱስን ማንነትና አገልግሎት ገልጸው ያሳያሉ። ስለሚመጣውም ነገር ይናገራሉ። ስለዚህ ጉዳይ ዮሐንስ ራእይም ያስተምራል። እዚህ ላይ የተጠቀሱትን ሰባት ደረጃዎች አስተውሉ፣ ጻፍ ጻፍ አድርጓቸው። አንደኛ፣ የእውነት መንፈስ የሆነው መንፈስ ቅዱስ መጥቷል። የእውነት መንፈስ የሆነው መንፈስ ቅዱስ መጥቷል። ፈጠን ፈጠን ብያነባለሁ፣ ቶሎ ቶሎ ጻፉ። ሁለተኛ፣ ወደ እውነት ሁሉ ይመራችኋል። ወደ እውነት ሁሉ ይመራችኋል። ሦስተኛ፣ ከራሱ አይናገርም ይላል። ከራሱ አይናገርም። አራተኛ፣ የሚሰማውን ሁሉ ይናገራል። እነዚህ ነገሮች ከጥቅሱ የተውጣጡ ናቸው። የሚሰማውን ሁሉ ይናገራል። አምስተኛ፣ የሚመጣውን ይነግራችኋል። የሚመጣውን ይነግራችኋል። ስድስተኛ፣ ኢየሱስን ያከብራል። ኢየሱስን ያከብራል። ሰባተኛው ነጥብ ደግሞ ለእኔ ካለኝ ወስዶ ይነግራችኋል የሚሉት ናቸው። ለእኔ ካለኝ ወስዶ ይነግራችኋል የሚሉት ናቸው። እነዚህ ነጥቦች እንግዲህ የከፋፈልኳቸው ከቁጥር 12 እስከ 14 ባለው ስፍራ የተጻፈው ከተጻፈው ጥቅስ ውስጥ ነው። ወዳጆቼ እነዚህ ሰባት ደረጃዎች ስላሉን ዛሬ የምንሰማቸውን ነገሮች የምንመረምርበት መንገድ አለን። መንፈስ ቅዱስ ከራሱ ምንም ነገር እንደማያደርግ ጌታ ኢየሱስ ግልጽ አድርጓል። ይህ ከሆነ መንፈስ ቅዱስ የሚሰራበትን ጊዜ እንዴት ታውቃላችሁ? መንፈስ ቅዱስ ክርስቶስን ያከብራል። ወዳጆቼ በጉባኤ በመጽሐፍ ቅዱስ ጥናት ወቅት ጌታ ኢየሱስ ክርስቶስን በትንሹ ስታዩ ሁሉም ነገር ድንቅ ሲሆንና ትርጉም ሲሰጥ መንፈስ ቅዱስ የሚሰራበት ጊዜ ነው።
ኢየሱስም እርሱ ያከብረኛል ብሏልና ላብ ያለው ሁሉ የኔ ነው ስለዚህ ለኔ ካለኝ ወስዶ ይነግራችኋል አልኩ ይላል። አሁንም ጌታ ኢየሱስ ክርስቶስ ራሱን ከእግዚአብሔር ጋር እኩል ያደርጋል። ቁጥር 15ን ተመልከቱ። ላብ ያለው ሁሉ ለኢየሱስም አለው ለኔ ካለኝ ወስዶ ማለት መንፈስ ቅዱስ እግዚአብሔር ያለውን ወስዶ ለኛ ያሳያል ማለት ነው። ይህን ማድረግ የሚችል ደግሞ እርሱ ብቻ ነው። አይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ይላል ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ በምዕራፍ 2 ከቁጥር 9 እስከ 10 ባለው ስፍራ ላይ ይናገራል። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 እስከ 10 ያለውን ተመልከቱ። መንፈስ ቅዱስ ወዳጆቼ የእግዚአብሔርን ጥልቅ ነገር ይመረምራል። ስለዚህ ይህን ሊገልጽልን የሚችል እርሱ ብቻ ነው። ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ ሄዳለሁና አይላል። ቁጥር 16ን ልብ ይሏል። እዚህ ላይ ወገኖቼ ኢየሱስ ምን ማለቱ ነበር? ብዙ ምሳይቆይ መያዙን ደቀ መዛሙርቱ ምረኛ እንደሌለው በየበግ መንጋ እንደሚበተኑና ከርሱ እንደሚለዩ ገለጸላቸው። ይሰቀላል፣ ይሞታል፣ ይቀበራል፣ ከነርሱ ለጥቂት ጊዜ ይለያል። በዚያን ጊዜ ሊያዩት አይችሉም ነበር። በሶስተኛው ቀን ተመልሶ ይመጣል። ስለዚህ ከጥቂት ጊዜ በኋላ ያዩታል። ይህ ጉዳይ ዛሬ ለኛም እጅግ ታላቅና ጥልቅ የሆነ ትርጉም አለው። ከቁጥር 17 እስከ 20 ያለውን ደግሞ በኋላ ተመልከቱ። በዚህ ክፍል ጌታ ምን ለማለት እንደፈለገ ደቀ መዛሙርቱ አልተረዱም። በመቃብር ውስጥ መቆየት የነበረበት ጥቂት ጊዜ ነበር፣ ይኸውም ለሶስት ቀን ነበር። ከዚያም ከጥቂት ቀን ወይም ጊዜ በኋላ ወደ አብ ሄደ። ይህም ከተፈጸመ ዛሬ 2000 ዓመት ሆኗል። ለብቻቸው ወላጆች እንደሌላቸው ልጆች እንደማይተዋቸው ተስፋ ሰጥቶ ነበር። በመንፈስ ቅዱስ አማካኝነት ከነርሱ ጋር ይኖራል። መንፈስ ቅዱስም የክርስቶስ የሆነውን ወስዶ ይናገራል ያሳያቸዋል። ይህም እኔና እናንተ የምንኖርበት ዘመን ነው። በዚህ በ2000 ውስጥ መንፈስ ቅዱስ በሚሊዮን ለሚቆጠሩ ህዝቦች ተናግሯል። በሐዘን ውስጥ አልፏል። መጠላትና መዘባበቻ መሆን ምን እንደሆነ ቀምሰው አውቀው አልፏል። በዚህ ሁሉ ውስጥ አሳልፏቸዋል ጌታ። ወዳጆቼ ሁኔታው እንደዚያ ቢሆንም ሐዘናችን ወደ ደስታ ይለወጣል። አለፍ ብላችሁ ከቁጥር 21 እስከ 22 ያለውን ደግሞ በኋላ ተመልከቱ። ወዳጆቼ ሆይ ማንም ብትሆኑ የትም ቦታ ብትኖሩ ጌታ ኢየሱስን ከተቀበላችሁ የእግዚአብሔር ልጆች ናችሁ። ሐዘንተኞች ብትሆኑና አይኖቻችሁን ቢያፈሱም ልባችሁ የቆሰለባችሁ ብትሆኑም በነገው ቀን ደስታ ይመጣላችኋል። እርግጠኞች ሁኑ። እግዚአብሔር የተመሰገነ ይሁን። ጌታ የልጆቹን እንባ ማበስ ያውቅበታል። እንደ ልማዱ የኔ አያገልግሎት ፎጣውን ታጥቆም ደግሞ በፊት ለፊታችን በጓዳችን በሳሎንና በውጪም በየስፍራ ሁሉ ይቆማል። እግዚአብሔር የተመሰገነ ይሁን። ጌታ ኢየሱስ ክርስቶስ የልጆቹን ቀዳዳ ፈጽሞ ዝም ብሎ ማየት አይወድም፣ ወይንም ደግሞ ቁጭ ብሎ ጣቱን እየቀሰረ የሚስቅ አምላክ አይደለም። ብርቱና ኃይለኛ የሚታደገን ከወደቅንበት የሚያነሳን ጀግና አምላክ አለን። ለዘላለም ስሙ የተመሰገነ ይሁን። ደስታውን ለሕይወታችሁ መስጠት ይፈልጋል። ወደ እርሱ ሕይወት ከገባችሁ በኋላ ወደ ኋላ ተመልሰን ያሳለፍነውን ሕይወት ስናስብ የሚቆጨን ነገር ቢኖር ስለ እርሱ መቀበል የሚገባንን ያህል መከራ አለመቀበላችን ነው። ከእርሱ ጋር በመሆናችን ብቻ የምናገኘው ደስታ በዚህ ዓለም የደረሰብንን ማንኛውንም ማዘንና መከራ ያስረሳናል። ኦ እንዴት ደስ ይላል! እስቲ ከቁጥር 23 እስከ 24 ያለውን ደግሞ እናንብብ። በዚያን ቀን ከኔ አንዳች አትለምኑም። እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም። ደስታችሁ ፍጹም እንዲሆን ለምኑ ትቀበሉም አላችሁ ይላል። አያጽናናም እንዴ ቃል ታዲያ ወገኖቼ? እዚህ ላይ በስሙ ስለ መጸለይ ለሶስተኛ ጊዜ ጌታ መናገሩ ነበር። በስሜ የሚለምን ሲል እርሱ የሚኖርና ለእርሱ የሚታዘዝ አስተውሉ፣ በእርሱ የሚኖርና ለእርሱ የሚታዘዝ ሰው እንደሆነ ተምረናል። ለማግኘት በምትፈልጉት ነገር ሁሉ ላይ የእርሱን ስም ጨምራችሁ እናገኛለን ብላችሁ መለመን አትችሉም። እርሱ ያስተማረው ይህን አልነበረም? ደቀ መዛሙርቱ እስከዚያ ድረስ በኢየሱስ ስም ከአብ ምንም ነገር አልለመኑም። ደቀ መዛሙርቱ ጌታ ይህን ቃል እስከነገራቸው ሰዓት ድረስ በኢየሱስ ስም ከአብ ምንም ነገር እንዳለመኑ አስቡ። እኔና እናንተ ግን በኢየሱስ ስም ወደ አብ መጸለይ አለብን። ለምን በቀጥታ ጸሎታችንን ወደ ኢየሱስ አናቀርብም የሚል ጠያቂ ሊኖር ይችላል። ከፈለገ ለመጸለይ ትችላል፣ ግን የተሰጠህን አማላጅ ለምን ትተዋል? ኢየሱስ እኮ በላይ በሰማይ በእግዚአብሔር ቀኝ ተቀምጦ ላንተ ይጸልያል። በኢየሱስ ስም ልመናችንን ወደ አብ ማቅረብ የሚገባን በዚሁ ምክንያት ነው። ይህን ልብ እንድንል ያስፈልገናል። ከቁጥር 25 እስከ 27 ያለውን ደግሞ በኋላ ተመልከቱ። ሰዓቱ ይመጣል፣ ወደ መስቀሉም ተቃርቧል። ጌታ ኢየሱስ ማለት ነው። ያም እርሱ ወደ ዓለም የመጣበት የመዳን ሰዓት ነበር። ያት ከተፈጸመ በኋላ በኢየሱስ ስም አብን ይለምናሉ። እዚህ ላይ የሚያስተምራቸው እግዚአብሔር ጸሎትን የማይመልስ ጨካኝ ጌታ እንዳልሆነ ነው። ወዳጆቼ እግዚአብሔር እንደወደዳችሁ ቸርነቱን እንዲያበዛላችሁ ለምኑ ብዬ ብነግራችሁ ስህተት ይሆናል ማለት ነው። አብ ራሱ ይወዳችኋል። ስለዚህ እንዲወዳችሁ መለመን አያስፈልጋችሁም። ጌታ አስቀድሞ ወዷችኋል። ከአብ ጋር መኖር ከባድ አይደለም። እርሱ ይወዳችኋል። ስለሚወዳችሁም በስሙ የምትለምኑትን ሁሉ ይመልሳል ማለት ነው። ዛሬም እግዚአብሔር ጸሎትን መስማትና መልስ መስጠትን ይወዳል። መልስ እንዲያገኝ ጸሎታችን ክርስቶስን ከሚወድ ልብ የመነጨ መሆን አለበት። ከክርስቶስ ጋር ኅብረት ካለውና ከሚታዘዝለት ልብ ማለት ነው። ከአብ ወጥቼ ወደ ዓለም መጥቻለሁ፣ ደግሞም ዓለምን እተዋለሁ፣ ወደ አብም እሄዳለሁ ይላል። ቁጥር 8ን ይመለከቷል። ዮሐንስ ወንጌልን ለመረዳት ቁልፍ የሆነው ቁጥር ምዕራፍ 20 ከቁጥር 30 እስከ 31 ያለው እንደሆነ ሁሉም ይስማሙበታል። እኔ ደግሞ በዚያ ላይ አሁን ይህን ቁጥር መጨመር ወዳለሁ። ዘላለማዊ የሆነ ልጁ ሰውን ለማዳን ለሆነው ለአንድ ዓላማ ብቻ ወደ ዓለም መጣ። የመጣበትን ተልእኮ ካከናወነ በኋላ ወደ አብ ተመለሰ። በዮሐንስ ወንጌል የምናገኘው እንቅስቃሴ ይህ ነው። ስለሚመጣው መከራም በመናገር ታሪኩን አጨልሞ ያቀርባል። በዚህ ምዕራፍ ግን የድል ዜናን በማብሰር ይደመድማል። ይህ ጥቅስ ውስኖችን ነገሮች ሁሉ አልፎ እስከ ዘላለም እስከ እግዚአብሔር ዙፋን ድረስ ይዘረጋል። ከዚያም እርሱ በዚህ ዓለም ስለቆየበት ጥቂት ጊዜ ይናገራል። ከዘላለማዊነት መጣ፣ ወደ ዘላለማዊነትም ተመለሰ። ጌታ የተመሰገነ ይሁን ስለዚህ ክብሩ። ከቁጥር 29 እስከ 30 ያለውን ደግሞ ቆይት ብላችሁ ተመልከቱ። ጌታ ኢየሱስ የሰውን ሥጋ ለብሶ የተገለጠ አምላክ መሆኑ ለእኛ ግልጽ መሆን አለበት። አዳኝ መሆኑንም በግልጽ ተናገረ። ሆኖም መሻገር የሚገባውን ጨለማ የሆነ የሞት ባህርን ጉዳይ፣ የትንሣኤውን በር፣ በቅርብ ተመልሶ ወደ አብ የማረጉ ጉዳይ ገና አልገባቸውም። እኛ ይህ ከተፈጸመ ከ2000 ዓመት በኋላ ገብቶን ይሆን ወይ ወገኖቼ? ከቁጥር 31 እስከ 32 ያለውንም ተመልከቱ። እነዚህ ደቀ መዛሙርት የሚበታተኑበት ሰዓት ይመጣል። ለብቻው ይተውታል። እርሱ ግን ብቻውን አይሆንም። አብ ከኔ ጋር ስለሆነ ብቻዬን አይደለሁም። ይህም ታላቅ ምስጢር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19ን ተመልከቱ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ይህ ታላቅ እውነት ነው። እውነት ሆኖ እያለም ኢየሱስ በመስቀል ላይ ሆኖ አምላኬ አምላኬ ለምን ተውከኝ ብሎ ጮኸ። ይህም ቃል የተወሰደው ከመዝሙረ ዳዊት 22 ነው። ማብራሪያውም በእስራኤል የተመሰገንክ አንተ ግን በቅድስና ትኖራለህ የሚል ነበር። መዝሙር 22 ቁጥር 3ን በኋላ ተመልከቱ። መዝሙር 22 ቁጥር 3 ወዳጆቼ ኢየሱስ ክርስቶስ ስለኔና ስለናንተ ኃጢአት ሆነ። ልብ በሉ፣ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። ይህ ሰብአዊ አእምሮ ሊረዳው የማይችል ታላቅ ምስጢር ነው። ወገኖቼ ሆይ በመስቀሉ ላይ የተፈጸመውን የማዳን ሥራ በሙላት ለመረዳት የሚያስችለን አንጎል ወይም ደግሞ ልብ የለንም። እግዚአብሔር የጨለማን መጋረጃ በመስቀሉ ዙሪያ መዘርጋቱ አያስደንቅም። በዚህ ቦታ የተፈጸመውን ፈጽሞ ልንረዳ አንችልም። ጌታ ኢየሱስ ስለኛ ስለመሞቱ በየዘመኑ ለዘላለም አዲስ ነገር እየተማርን እየተደነቅን እንኖራለን ብዬ አምናለሁ። በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁና አይላችኋል። ቁጥር 33ን ልብ ይሏል። ስለ ሰላም በመናገር ደመደመ ጌታችን። የእግዚአብሔር ልጅ በዚህ ህይወት ሰላም አለው። ምክንያቱም ሰላም በኢየሱስ እንጂ ከርሱ ሌላ የትም ቦታ ስለማይገኝ ነው። በቤተ ክርስቲያንም ሰላም አታገኝም ወገኔ ሆይ። ሰላም የሚገኘው በኢየሱስ ክርስቶስ ውስጥ ብቻ ነው። በዓለም ሳላችሁ መከራ አለባችሁ ይላል ጌታችን። ይህን በግልጽ አስተማረ። በዓለም መከራ እንጂ ሰላም የለም። ሰላም ያለው በኢየሱስ ክርስቶስ ብቻ ነው። እውነቱን ነው አይደለም እንዴ? ቢሆንም እርሱ ዓለምን አሸንፏል። የእርሱ ማሸነፍ ለኛም ድል ነው። ዛሬ ስለ ድል አድራጊው ህይወት ብዙ ነገር ሰማለሁ። ያሸናፊነት ህይወት የኖረ ክርስቶስ ብቻ ነው ወገኖቼ ሆይ። እኔና እናንተ ለመኖር አንችልም። እርሱ በእኛ ውስጥ ሆኖ እንዲኖር ልናደርግ እንችላለን። ከዚያ በላይ አንችልም። እኔና እናንተ ህይወታችንን ለእርሱ አስረክበን ከእርሱ ጋር ህብረት ሲኖረን የእግዚአብሔር ሰላም ወደ ልባችን በመግባት ወይም ደግሞ መግባት ይጀምራል። ደስም ይለናል። በዓለም መከራ ሞልቷል፣ በሕይወታችን ግን ደስታ ይሞላል። ሰላምና ደስታ በጣም አስፈላጊ ናቸው። በኔ ሳላችሁ ይላችኋል ጌታ ወደ መጨረሻ ላይ፣ በኔ ሳላችሁ ሰላም እንዲሆንላችሁ ይህን ተናግሬያችኋለሁ። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌያለሁ የሚል የመጽናናት ቃልን ይሰጣችኋል። እግዚአብሔር ለዚህ የተመሰገነ ይሁን። እንግዲህ በጌታ የተወደዳችሁ አድማጮች፣ የዛሬው ምሽት ጥናታችን በዚሁ አበቃ። እስከዚያው ድረስ ሰላም ኑ።
ሰይጣን ስማ ልንገር ተፋቁረ እኔ እንደው ኢየሱስን አለቅም የህይወቴን ብርሃን አልክድም አልዳንክም ብትለኝ እንካመስ ሞትን አሸንፏል ጌታ ኢየሱስ። ዘወትር ምኞትን አፍቆትህ ነው፣ ውድቀቴን በማየት ጉጉትህ ነው። ግን ጌታ ይመስገን ደግፎኛል፣ አምላክ ስለ ስሙ አቁሞኛል፣ አቁሞኛል፣ አቁሞኛል። ሰይጣን ስማ ልንገርህ ተፋቁረ እኔ እንደው ኢየሱስን አለቅም የህይወቴን ብርሃን አልክድም አልዳንክም ብትለኝ እንካመስ ሞትን አሸንፏል ጌታ ኢየሱስ። ዙሪያ የኔን ክዳን ቤት ይዘራ እኔ እንደው ጌታዬን መይተውና መቅረቤን አልቀውም በምስጋና በምስጋና በምስጋና። ሰይጣን ስማ አልንገስ ተፋቁረ እኔ እንደው ኢየሱስን አለቅም የህይወቴን ብርሃን አልክድም አልዳንክም ብትለኝ እንካመስ ሞትን አሸንፏል ጌታ ኢየሱስ።
አድማጮቻችን እስካሁን ስታዳምጡት በነበረው ዝግጅቶቻችን እንደተባረካችሁ እናምናለን። አስተያየት ወይም ጥያቄ ካላችሁ ለመጽሐፍ ቅዱስ በራዲዮ ዝግጅት ክፍል የመልእክት ሳጥን ቁጥር 1366 አዲስ አበባ ብላችሁ ብትጽፉልን ይደርሰናል። በሚቀጥለው ክፍለ ጊዜ በተመሳሳይ ዝግጅት እንደምንገናኝ ተስፋ እናደርጋለን። እስከዚያው ደህና ደሩ። ጌታ በነገር ሁሉ አብዝቶ ይባርካችሁ።